ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። እንስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ የካቲት 5 ቀን 2011 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በዛሬ ዝግጅታችን ሹሞቹ ለውጥ ይዘን መጣን ካሉ ጀምሮ ስንት ህዝብ አለቀ? ብሔራችን በሚሉት ሽፋን ስር ስንቶቹስ ህዝብን ፈጁ? የጦርነት አውድማዎች ቀነሱ ወይስ ጨመሩ? ወያኔዎቹ በየርከኑ ሲነሱ ማን ተካቸው? አይናችንን ከፍተን በሐሰት ዜናዎችና መሰሪ ቅስቀሳዎች ሳንደናገር ግንዛቤ መያዝ ከቻል ሹሙ ትግላችንን ሊያስቆም ሊያደናቅፍና ኢትዮጵያዊ ህዝባዊ ለውጥ ሊያሰናክልና የወያኔን ዘረኝነት በራሱ ቡድን ዘረኝነት የበላይነት ለመተካት የመጣ መሆኑን መገንዘብ እንችላለን። ዘረኝነት ዳግም ላይጨፍርብን ትግላችን ይቀጥል በሚል ርዕስ የቀረበ የዕለቱ ሐተታ ነው። በማስከተልም የሽግግር ጥያቄን የሚተነትነውን የዲሞክራሲ አጥም አሰምተን ክፍል አንድ ፕሮግራማችን ይተካልላል። በማዕከላዊ ጎንደር የሚገኙ ተፈናቃዮች በቂ የምግብና የቁሳቁስ እርዳታ እንዲደረግላቸው መጠየቃቸውን የዜና ምንጮች ገለጹ። ከጭልጋ ቁጥር 1 ከጭልጋ ቁጥር 2 ከምዕራብና ምስራቅ ደምቢያና ካርማጮ የተፈናቀሉ ዜጎች ቁጥር 45000 ደረሰ ሲሆን ከነዚህ ውስጥ 2500 የሚሆኑት እስካሁን ምንም አይነት እርዳታ ያልተደረገላቸው መሆኑ ተገልጿል። በአሁኑ ወቅት ተፈናቃዮቹ በላይ አርማጮ በትክል ድንጋይ ከተማ አቅራቢያና በደምቢያ ቀበሌዎች ተጠልለው የሚገኙ ሲሆን እስካሁን ምግብና ቁሳቁሶችን አገዛዙ ያላሟላላቸው ከመሆኑም በላይ ለተለያዩ ተላላፊ በሽታዎች የተደረጉ መሆናቸውም ተነግሯል። የማዕከላዊ ጎንደር ዞን አደጋ መከላከልና የምግብ ዋስትና ቃል አቀባይ ተፈናቃዮቹ ያቀረቡት ጥያቄ ትክክል መሆኑን ገልጾ እስካሁን 2500 ኩንታል ስንዴና አልሚ ምግቦች መሰራጨታቸውን እንዲሁም 200 ኩንታል እህል ለተጠቃሚዎቹ እየሄደ መሆኑን ገልጿል። በተያያዘ ዜና በሰሞኑን በጎንደር ክፍለ ሀገር አስቴ ከተማ የቃጠሎ አደጋ የደረሰባቸው መስጊዶች መልሶ ለመገንባት በከተማው የገንዘብ ማሰባሰብ እንቅስቃሴ እየተደረገ መሆኑ ታውቋል። ባለፈው ወር ማከለ የኦሮሞ አባገዳዎች ህብረት ባካሄደው የእርቀ ሰላም ጉባኤ የኦነግ ታጣቂዎች ነን የሚሉ በመዕራብና በደቡብ ኦሮሚያ የሚንቀሳቀሱ ቡድኖች በ20 ቀናት ውስጥ ጥቅፈተ ወደ ሰላማዊ መንገድ እንዲገቡ መወሰኑ ይታወቃል። ከዚያ በኋላ 71 ሰዎች የሚገኙበት የቴክኒክ ኮሚቴ ተቋቋመ መሆኑ ቢገለጽም በሁለቱም አካባቢዎች ግጭቶች ሲካሄዱ መቆየታቸው ተነግሯል። የጊዜው ገደብ እየደረሰ በመምጣቱ የተባለው የቴክኒክ ኮሚቴ ረቡዕ የካቲት 6 ቀን ወደ ምዕራብና ደቡብ የሚጓዝ መሆኑ ተገልጿል። ካለፈው ሳምንት ወዲህ በፋብሪካዎች ላይ ተደጋጋሚ እሳት ቃጠሎ እየደረሰ መሆኑን የዜና ምንጮች ዘገቡ። ሰኞ ምሽት በሰበታ ከተማ በቤት ዕቃ ማምረቻ ላይ በተነሳ እሳት ቃጠሎ 700 ሺህ ብር የሚገመት ንብረት ወድሟል ተብሏል። ማክሰኞ በራዩ አካባቢ የምንጣፍና የፕላስቲክ ፋብሪካ ተቃጥሎ 1.8 ሚሊዮን እንዲሁም በኮልፌ አካባቢ በሚገኘ ብርጭቆ ፋብሪካ ላይ በደረሰ ቃጠሎ 3 ሚሊዮን ብር የሚገመት ንብረት የወደመ መሆኑ ታውቋል። እነዚህ ቃጠሎዎች በንስህላንነት የተነሱ ናቸው የሚል ማብራሪያ ካገዛዙ ባለስልጣኖች ቢሰጥም በጀርባ የተደራጀ ቡድን እጅ ሳይኖርበት አይቀርም የሚል ግምት የሚሰጡ ወገኖች አሉ። ከቤኒሻንጉል ጉሙዝ ወደ አማራው አካባቢ በመግባት ላይ የነበሩ መሳሪያዎች ተይዘው በቁጥጥር ስር መዋላቸውን የአካባቢው ፖሊስ ተቋም ገልጿል። የተያዙት መሳሪያዎች 43 ክላሽንኮቭ መሳሪያ ከ1300 ጥይት ጋር ሲሆን መሳሪያዎቹን በኤፍኤስአር የጭነት ተሽከርካሪ ለማስገባት የሞከረው ግለሰብ በቁጥጥር ስር ተደርጎ ምርመራ እየተደረገበት መሆኑም ተገልጿል። ከቀርብ ጊዜ ወዲህ በወያኔ ባለስልጣኖች የተደራጁትና ወታደራዊ ስልጣናት ተሰጥቷቸው የሚንቀሳቀሱት ታጣቂዎች በምዕራብና ማዕከላዊ ጎንደር በሰላማዊ ህዝብ ላይ ከፍተኛ ጭፍጨፋ እያካሄዱ መሆናቸው መዘገቡ ይታወሳል። የኢትዮጵያ አየር መንገድ ከዚምባብዌ መንግስት ማግኘት የሚገባውን 18 ሚሊዮን ዶላር ማግኘት ያልቻለ መሆኑ ተገለጸ። ኩባንያው አገልግሎት የሰጠበትን ገንዘብ ማግኘት ያልቻለበት ዋናው ምክንያት ከፍተኛ የሆነ የውጭ ምንዛሪ እጥረት በመኖሩ ነው ተብሏል። የዚምባብዌ ፕሬዝዳንት በአፍሪካ ህብረት ስብሰባ ወቅት በአዲስ አበባ በሰጡት መግለጫ አየር መንገዱ ከዚምባብዌ አየር መንገድ ጋር ተቀናጅቶ የሚሰራ ከሆነ ገንዘቡ በአጭር ጊዜ ውስጥ ሊመለስ ይችላል ብለዋል። የደቡብ አፍሪካ አየር መንገድ በተመሳሳይ መልክ ከ10 ሚሊዮን ዶላር በላይ ያልተከፈለው መሆኑ ተገልጿል። የሱዳኑ ፕሬዝዳንት በሽርን ከስልጣን ለማስወገድ እየተካሄደ ያለው ህዝባዊ ተቃውሞና እንቅስቃሴ ተጠናክሮ የቀጠለ መሆኑ ተነገረ። የሱዳን ፕሮፌሽናል አሶሲኤሽን በተባለው አስተባባሪ ድርጅት አማካኝነት በተደረገ ጥሪ መሰረት ማክሰኞ የካቲት 5 ቀን በተለያዩ የሱዳን ከተሞች ህዝባዊ ተቃውሞ ሰልፎች ተካሂደዋል። በተቃውሞ ሰልፉ የተሳተፉ ዜጎች የሱዳን ህዝብ አመጽ የበሽርን አገዛዝ እንዲያስወግድና ተቃውሞ እንዲፋፋም ጥሪ አቅርበዋል። ካለፈው ታህሳስ ወር ጀምሮ በሱዳን ተከታታይ የተቃውሞ ሰልፎች የተደረጉ መሆናቸው የሚታወቅ ሲሆን የጸጥታ ኃይሎች ሰልፎቹን ለማፈን በወሰዱት እርምጃ ከ57 በላይ የሚሆኑ ሰዎች መገደላቸው ተነግሯል። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠቃለላል። ዘረኝነት ዳግም ላይጨፍርብን ትግላችን ይቀጥል። ዛሬ አፉን ሞልቶ ኢህአዴግ አልቀጠለብንም ዘረኝነት መልኩን ቀይሮ አልሰፈረብንም የሚል ካለ ህሊናውን የታወረና የሴራው ተጠቃሚ የሆነ ብቻ ነው። በማያወላዳ መንገድ ሹሙ የኦሮሞ የበላይነትን ማለትም የኦህዴድን የበላይነት እያሰፈነና የወያኔዎቹን ስርዓት ነፍስ ዘርቶ እያስቀጠለ ነው። ጅብ ይበላ ይሻላል ወይስ አዞ ቢሉት ምን ገደኝ ሁሉም ባገጠጠ ጥርሱ ነው የሚሰለቅጠኝ ያለውን ሰው ያስታውሷል። ሹሞቹ ከመቀሌ መጡ ከወለጋ አጋሮ ጭቆናው እስከቀጠለ ትግላችንን መቀጠል ያለበት ይሆናል። ሹሙ ለኢትዮጵያ ሳይሆን ለራሱ ቡድን በሄር ለባዕዳን በባዕዳን የተሰየመ መሆኑ ዛሬ ጋድ ሆኗል። የማደናገሪያውና ጫቁላው ጊዜ አክትሟል። ሹሙ ለስልጣን ከበቃ ጀምሮ ብዙ ጊዜንም ሳይወስድ በብሄርና በሃይማኖቱ ሰዎች ተከቦና ቁልፍ ቦታዎችን ይዞ ለመቀጠል መወሰናቸውን ግልጽ አድርጎታል። ሰውየውና ጓደኞቹ የተለያዩት ከወያኔነት ጋር ሳይሆን ከኢትዮጵያዊነት ጋር ነው። ነውር ያደረጉት ሙስናን ሳይሆን የወያኔን ጥፋት ነው። ያውም ሙሉ በሙሉና መሰረት በያዘ መልኩ ሳይሆን ወንጀለኞቹን አቅፎ በማስቀጠልም ነው። በሂደቱ ግለሰቦች ሰለባ ሆነው በካቴና ብናያቸውም ተያዙ ተብሎ ከተሰጣቸው ሰይጣናዊ ምስል ጋር ቢታዩም በሕዝብ ፍላጎት አንጻር ዋናዎቹ ሰይጣኖች አልተነኩም። ስርዓቱ ቅንጣትም አልተለወጠም። የፖለቲካ እስረኞች በሺዎች ደረጃ አሁንም እየማቀቁ ናቸው። ከርቸሌዎችና ማዕከላዊዎች ፈልተውና በርክተውም አሉ። ግብረስየል አልቆመ፣ ወያኔም አልተነነ። የለመደባቸውና ቀደም የሹሙ አለቆች ወደ መቀሌ ሸሹ ቢባልም ዛሬም ህዝብን እያናከሱና በተለይም አማራውን ሊያወድሙ እየሰሩ ናቸው። አገሩን ሁሉ ያመሰው ተንኮላቸው ዛሬም በጎንደር ህዝብ ላይ አነጣጥሮ መቀጠሉን መታዘብ እንችላለን። ጎንደር ከታመሰ ማንስ ስለ ወልቃይት ጠገዴ ቋራ ይጠይቀናል በሚል የተለሙ ሲሆን ከውስጥም አስመሳይ አማሮችን በክህደቱ ጎዳና መጭ እንዳሏቸው ማወቅ ተችሏል። ፊንፊኔ፣ ድሬዳዋ ወዘተን በሚል ህዝብን የሌለ ታሪክና ቁጥር ሰጥተው ትኩረቱን በክፍፍሉና በርስ በርስ ግጭት ላይ ለማድረግ እየጣሩ ናቸው። በአዲስ አበባና ሌሎች ቦታዎችም የተጣደፈ ሰፈራና መታወቂያ ያደለው ከመጪው ምርጫ አንጻር ላቀዱት ሸር ማጠየቂያ መሆኑን አልጠፋንም። ሙሴ ከፈርዖንም ጋር ነበር በሚል የሹሙን 28 ዓመታት ያስቆጠረ ወያኔነት ሊደብቁ የሚጥሩት ዛሬ ቁልጭ ብሎ የሚታየው የሹሙ ወያኔነት ማለት ዘረኛነት፣ ጠባብ ብሔረተኛነት ዋሾዎች ብሏቸዋል። ሹሞቹ ለውጥ ይዘን መጣን ካሉ ጀምሮ ስንት ህዝብ አለቀ? ብሔራችን በሚሉት ሽፋን ስር ስንቶቹስ ህዝብን ፈጁ? የጦርነት አውድማዎች ቀነሱ ወይስ ጨመሩ? ወያኔዎቹ በየርከኑ ሲነሱ ማን ተካቸው? አይናችንን ከፍተን በሐሰት ዜናዎችና መሰሪ ቅስቀሳዎች ሳንደናገር ግንዛቤ መያዝ ከቻል ሹሙ ትግላችንን ሊያስቆም ሊያደናቀፍና ኢትዮጵያዊ ህዝባዊ ለውጥ ሊያስተናክልና የወያኔን ዘረኝነት በራሱ ቡድን ዘረኝነት የበላይነት ለመተካት የመጣ መሆኑን መገንዘብ እንችላለን። ከፊት ለፊት ሳይውሉ ሳያድሩ በብሔርና ሃይማኖት ደረጃ ያደረጉትን ሹምሽር መመልከት ይገባናል። ወንጀለኞችን በዚህ በዚያ ሊታረቁ ሲማለዱ ሲጥሩ፣ ወደ ጎንደርና ሌሎች አካባቢዎች ግን ሽማግሌ ሳይሆን ጦራቸውን ልከው ጭፍጨፋ እንደሚያካሂዱ አይተናል። የጎንደር ህዝብ ሰቆቃ ለዚህ መረጃ ነው። ወንጀለኞቹ የትኞቹ ተያዙና ተቀጡ? አማራና ክርስቲያንን በመንጫ በጎራዴ ባዮችና አዲስ አበባንም ልንይዝ ድሬዳዋንም ገቢ ልናደርግ ተነስተናል ያሉትስ የሹሞቹ አጋሮችና የክብር እንግዳ አይደሉም? ምን ለተራቡ ህፃናትና ለተበደሉት ሚሊዮኖች ማን ደረሰላቸው? ደብዛቸው የጠፋው የበርካታ እስረኞች መዳረሻስ መች እስካሁን ታወቀ ተነገረ? ሙስና ከተባለስ የትኛው ነጻ መርማሪ ኮሚሽን ተመሰረተ? ክንፈን አስሮ ፈትለወርቅና ዜብን መሾም ፍትሃዊ ነው? አባይን ትቶ በረከትን መያዝስ ትክክል ነው? አባዱላ ገመዳስ ሌሎች የወዴት ዘራፊዎችስ? የሲዳሞን ህዝብ ገዳይ ኃይለ ማርያም ደሳለኝ፣ ሽፈራው ሽጉጤስ ተሾሚ መሆናቸው ምን ይባላል? የደርግ ወንጀለኞችንስ አማካሪ ማድረግ ምን ማለት ነው? በዚህ ላይ ሻቢያን ማቀፍና የሀገር ፖለቲካን ወደ ሳውዲ አዘን ብሎ ማዛባት የሚያደርሰውና ያደረሰው ጉዳትስ? በታሪካዊው ለጋር ላይስ የአረብ ባለቤት መሰየም ጥቅሙ ለማን ነው? አየር መንገዱንስ ለባዕዳን ለመሸጥ ሩጫውን ምን አመጣው? ለመሆኑ ተጨባጭ ኢትዮጵያን የሚበጅ የሚታደግ ፖለቲካን ሹሙ ሲከተል መሽታየ መለፈፍ መሆን አይደለም? ማደናገር ስራ መስራትና ለሐቅ መቆም አይደለም? ነጋ ጠባ ከውሸት ወደ ውሸት መጓዙ በተወሰነ ጊዜ የሚጋለጥና የሚከሽፍ መሆኑን ሹሙ ማወቅ ሲገባው አሌ ካለ ተሞክሮ በመጥፎ ሁኔታ ያስተምረዋል። ተቃዋሚ ትርክቶች አሁንም አሉ። አሁንም የሚተቹት እንደ ፍኖት አይነት ሬዲዮኖች አሉ። ሁሉም የገዢዎቹ የገደል ማሚቴዎች አልሆኑ። ያፓም የሽግግር ሂደት እውን ይሁን በሚለው ህዝባዊ አቋም ጸንቶ ይገኛል እንጂ በህረተኛ ኢሃዴግን ነጻ ወጪ ብሎ አልተቀበለም አረከሰም። ሐቁ ይነውና ዛሬም ቢሆን ታሪካዊው አገራደን ትግላችን በተቀነባበረ መልኩ መቀጠል አለበት ባይ ነው። ለህዝብ የምናደርገው ጥሪ ያመጽ ነው። ኢሃዴግን ለማውደምና ዘረኝነትን አጥፍቶ ኢትዮጵያዊነትን ለማጠናከር። ስለዚህም ተጋግመን እንጠራ እንደነበረው ሰርቶ አደሩ ባድማን ዲነሳ የሙት ከተማ አድማዎች በአዲስ አበባ በጎንደር ድሬዳዋ ወዘተ እንዲከሰቱ በአየር መንገዱ የሰራተኞች የሥራ ማቆም አድማ እውን እንዲሆን ጥቃት የበዛበትና የዘረኞች ሰለባ የሆነው ህዝብ ራሱን እንዲያደራጅና እንዲያስተጠቅም ጥሪ እናደርጋለን። ጨቋኙ በስልጣን ላይ ያለው ቡድን ሲሆን የህዝብን ደህንነት ጠባቂ ራሱ ህዝብ መሆን አለበት። የሹሞቹ ይዘትና ዓላማ ግልጽ ነው። ዘረኝነት ሊያጠፉ ሳይሆን የዘረኛውን ማንነት ከግዴ ወደ ግርባ ለመቀየር ብቻ ነው። በዚህ ላይ መደናገር የራስን ቀንበር ማክበድና አገርን ወደ ማጣትም መጓዝ ነው። በቸልታና በሞኝነት አገራችንን ለገንጣዮችና ጠባቦች ልንሰጥ አይገባምና በአገራችን ስም ለአገራችን ስንል በህብረት ትግላችንን ማጠናከር ይገባናል። በዚህ ግዳጅ ኢህአፓዎችም ህዝብን በማደራጀትና በማታገል ኢትዮጵያ የጫነችባቸውን ግዳጅ እንዲወጡ አሳስበናል። ታሪካችንን ስማችንን በትግል ማደስና ከህዝብ ጋር ቆመን አገር ማዳን ቃል ኪዳናችንን አድሰናል። የመንጋው ጫጫታና የባዳንን ጸረ ኢትዮጵያ ዘመቻ ጥሰንና አሽቀንጥረን በመጣል ተጨባጭውን ሁኔታ አለግርዶሽ በማየት ለማይቀራውና አገራዊ ትግል ራሳችንን ማዘጋጀትና በቃል ሳይሆን በገቢርም መታገል አለብን። በጫጫታውና አድርባዎች ኡታ ልንመራ ወይም አንገት ልንደፋ ከቶም የሚጠበቅ መሆን የለበትም። ሹሙ ኢህአዴግን ጠግኖ ማስቀጠል ሲል ሐቁ ጥገና የሚለው ሳይሆን ማስቀጠል የሚለው ነው። ደማችንን የገበርንለትን ክዶ የጠላነውን ሊያሰፍንብን ነው በግልጽ የተናገረው እቅሉ። እያደረገ ያለውም ይህንኑ ነው። ማንን ሾመ በግልጽ ዘረኝነት? ምን አከናወነ? ህዝብ አለፈለት ወይስ ሊያልፍለት እርምጃ ተጀመረ ወይስ ሰቆቃው ስቃዩ ጨመረ? መልሱ ግልጽ ነው። ኢትዮጵያ በአደጋ ላይ ናት። አደጋዎቹ ገዢዎች ነን ባዮቹ ናቸው። እውን ወያኔ ተወገደ? ስብሐት ነጋ ከነዘረፈው ገንዘብ አሁንም በአዲስ አበባ እየተንፈላሰሰ ነው። አሁንም ገንዘብ ከየባንኩ እየጠፋ ነው ብለውን የለ? ሳሞራ ጊዮን ሆቴል ነው የሚዘንጠው ወይስ በብዘት? የክንፈዳኛውስ ወንድም ተፈቶ ዱባይ ደርሶ ሸራተን ተመልሶ መቀሌ ሳይሆን አዲስ አበባ ነው? ስንትና ስንት ቢሊዮን ከባንክ ያዘረፉት ኦነጎች በውድ ሆቴል በአዲስ አበባ በኢትዮጵያ ህዝብ ገንዘብ በመደላቀቅ ላይ ናቸው? በረከት ስምኦንን ወደ አዲስ አበባ መልሱት ማዘዣን ሹሙ ስለምን ጻፈ? ህገወጥነት በመዲናይቱ ሳይቀር ተስፋፍቷል። የታጠቁ ዘራፊዎች እነማን ናቸው የሚለው ለህዝብ ምስጢር አይደለም። በየኮሚቴዎቹ አስተራቂና የክልል ድንበር ጥያቄ አዋሳኝ በሚል የሾማቸውን ስናይ ምንኛ እየቀለዱም እንደሆነ መረዳት እንችላለን። ወልቃይት ጠገዴ የትግራይ ነው ብለው በመርሃ ግብር መድበውና ካፍታ ሰርተው የነበሩት ወያኔዎች ራሳቸውን ሳይቀር ሾማቸዋል። በድሬዳዋ የአንድ ብሔር ሰልፍስ ጀርባ ማን ቆመ? ሹሞቹ 40 40 20 የሚለውን የዘረኞች ቀመር አንሽርም ብለው በይፋ ቆመዋል። የክልል መርዝ ሊወገድ ቀርቶ ይስፋፋ እየተባለም እየተደረገም ነው። ወያኔ ያቀደውና የሚፈልገው ሽንሸና በአፋር በጎንደር ወዘተ ጸረ ህዝብ ዘመቻው አልረገበም። ዛሬም ወያኔ አለ። ዛሬም ዘረኝነትን መሰረት ያደረገው አገዛዝና ስርዓት አለ። የህዝብን ትግል አደናቅፎ ወያኔን ከጥፋት ያዳነው ሹሙ ነው። በአሜሪካ ተመርጦና ሰልጥኖ ሐቁ ሲነገር የሚያማቸው ይመማቸው እንጂ ሹሙ ለወያኔ ስርዓት ጠበቃ ነው። ጸረ ወያኔ ጸረ ኢህአዴግ ትግላችን ተፋፍሞ ይቀጥል። ኢህአዴግ ይውደም። ድል ለኢትዮጵያ ህዝብና ኢትዮጵያዊነት።
አርማጣችን ከፍኖተ ዲሞክራሲ ጋር ለሚደረጉ ግንኙነቶች በመልስ ሳጥን ቁጥር 7333 ዋሽንግተን ዲሲ 20056 USA በኢሜል አድራሻችን efdpu@aol.com በፌስቡክ አድራሻችን ፍኖተ ዲሞክራሲ ፍኖተ ርዕይ መጠቀም የምትችሉ መሆኑን እንገልጻለን።
እንብኝን በርንጂ አውምቢ እንብኝን በርንጂ ሰላም እስክትመጣ ዘወትር ከምናለቅ ፍዳችን ተራዝሞ በገኙ ይጣሳ ከኛም ወደ አላሳ በግፍ በመከራ ያረር የነበር የተሰንዳ አዋራ እግር ተወርች ይዞን ያጮች መጋኛ የዳ ምሳሌ ዞር አፍተኛ ለስደት ተጋልጠን በስደት ተዋርደን አፋችንን ዘግተን በስደትም ሞተን ከኛም ወደ አላሳር ነገዩ ፍሪዳ ዘወትር ደም ገባር ሰንሰለት ጎሳሶች ልክ እንደ ወርቃማ አዎ እምቢኝን በርኝ ባንተ ግንበት ምድር በተፈጠርንባት የሁላችን ትፍ በተከበረባት አንዱ የበላይ ሆኖ አንደኛ የበታች እንዴት ሰላም ይኑር እንዴት ኑሮ ይመቻች ኢማም ሼሁ ሙስታዝ ሙእሚኑን ሙእሚናት ያቆን ቀሳውስቱ ካህናት ቆጳሳት ተፍትር ስጦት ስት ከተማደር ዝኑብ አይደለም ወይ ሀጫት አይሆንም ወይ እያጀማርክ ወይ አለመናገር የገዮች ወንበር ከዛሬም ድረስ ከልባሱ በስተቀር የሌለው ልዩነት አሱም ንጉስ እንጂ የደዛ አስገበረ የስልጣኔን በር ለመክፈት የጣረ ተራ ለመሆኑ ሃይማኖት ነበረ ባደግንበት ምድር በተፈጠርንባት የሁላችን ትቶ ተቀበረባት አንድ በላይ ሆኖ አንደኛ የበታች እንዴት ሰላም ይጣ እንዴት ኑሮ ይመቻች ተራ ለመሆኑ ሳይንቲስት ጠበብቱ ዙሪያ የከበባት ለሰው ዘር ምንጭነት እውቅና የሰጣት ለፈረንጁ ልኪኛ ድንቅ እያልናት የክርስትናና ተፋፋት ነበሯት ወይም ጥልባ አስተካክላት ሰጥ ነበር አምስቱ ወክሰላ ተሷሷን አማይደን ፈጣሪ ባዘዘው እሷም ምን የማንተምድሯን የሞላ ነው ታዲያ አንተን ከኔ በፊት እኔን ካንተ ኋላ ለምድሯ ባለቤት ያስቀመጠን ማለት አንድ በውረት ጉድጓድ ያንተም ሆነ የኔ የእሱም የእሷም ድርሻ ይህን አለም ትልቅ የተመደበልን በስተመጨረሻ ያ ካልሆነ በቀር የግል የምንለው እምብኝን በል እንጂ እምነት የምርጫችን አደረ ጋራ ነው። አንተ ወልደ ኢየሱስ እኔም ነኝ አብዱላ ያችም ወለተ ማርያም ይችም አመቱላ ያም ወልደ ሚካኤል ይህኛው ጁንዳ አላህ ይህም ወልደ ጎርጊስ እሱም ነው ነስረላ። አዎ በኒ አደም ሁሉም የአዳም ዘር ገዦች በፈጠሩት ለምን እንሰቃይ ለምን እንቸግር እስከ መቼ ድረስ ለገዦች ወንበር ይሆንን ሙቻ ለቀጣው ትውልድ ለምን እናስተላልፍ የግድ ደግሞች እምበኝን በል እንጂ መስገጃ እንዳሰራ ቁባና ሚናራ አላሁ አክበር ብዬ ሰላት እንዳጠራ አክሱም ላሊበላን ላንተ ያስጨበጠ አንተም እንዳታንጽ ቤተ መቅደስን በአማረ ጉልላት ጅማና ሀረር ለኔ ቆርጦ ሰጠ በታሪካችን ውስጥ ያለን ማስረጃ ሊሞላ ቅንጣት በቅዱስ ቁርአን በጻፍ ቅዱስ ውስጥ የተፈረ ግዛት ካልሆነ በስተቀር ደጆች የፈጠሩት የገለማ ስራ አዎ እምቢኝን በል እንጂ በተዘረጋልን ሁለት መንታ መንገድ አንደኛው የሚያደርግ አንደኛው የሚያንን እንዳሻን እንጓዝ እንዳሻን እንጓዝ በአንተ አልፈረድኩኝ አንተም በእኔ አትፍረድ እናስረክብና ፍርዱን ለፈለቀን ባለንበት ምድር እኩል መፍት ይኑረን ከወንጀልም ወንጀል ከኃጢአትም ኃጢአት ከሐራምም ሐራም የአንድ ዜጋ ክብሩ የአንድ ዜጋ መብቱ በቁጥር አይሰራም በተወለድንባት ባደግባት ምድር ማህበረሰብ ጣም ደም በጠማው ቁጥር ለፈረሰ ገና መቀበሪያው ችግር እምብኝን በል እንጂ በቀኙ ጨረቃ በግራው መስቀሉን ባናቱ ላይ ኮከብ በእኛ የተመረጠ የሁላችንም ዘር የሁላችንም ዘር እስፋልት መረጥን ድረስ መለስን ወንድ አስርድ አደብን ጀሚላ በረከትን ሻፊ ስብሐትን ቢቂላ አርከበን ሙደሲር ቢቀያይሩብን አዲሱን በደንደብ ስርዓቱን እስካልጣን ፈነቃቅለን ተስብ ሁሉም ወልዶ እያኔ ልደቱ ጫሚቶ ኑሯችን እየጌጧት ማታ ለግሱ እናም አንተም ሆነ እኔ እንደ የእምነታችን እንሄዳለን እንጂ ለውዘታችን እንጂ ሞራቃችን ለአንተም ኢየሩሳሌም አገር አይደለም ለእኔም ሳውዲ አረቢያ መቾኑ ኢትዮጵያ እናም እምቢ ይልበል እንጂ መለስን ወንዳት ልብ አዜብን ጀሚላ በረከትን ሻፊ ስባትን ቢቂላ አርከበን ሙደሲር ቢቀያይሩብን አዲሱን በደንብ ስርዓቱን እስካልጣን ፈነቃቅለን ተስብ ሁሉም ወልዶ እያኔ ልደቱ ጫሚቶ ኑሯችን እየየ ጧት ማታ ለግሶ እናም እምብኝ ነው እንጂ እምብኝ እንበል እንጂ አዎ
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢናባ ለስራ አርባሶስት ቁጥር አራት መጋቢት ሚያዝያ 2010 ዓመተ ምህረት ህዝባዊ ትግልና የሽግግር ጥያቄ ካለፉት ጥቂት ዓመታት ወዲህ ዘረኛውንና አምባገነኑን የወያኔ አገዛዝ ለማስወገድ ብርቱ መስዋዕትን ያስከፈለ ህዝባዊ አመጽ ተካሂዷል። በተለያዩ አካባቢዎችና በልዩ ልዩ የህብረተሰብ ክፍሎች ጠበብ ያሉ ጥያቄዎችን በማንሳት የተጀመረው ህዝባዊ የተቃውሞ እንቅስቃሴ በሂደት አድማሱን አስፍቶና በርካታ ታጋዮችን አካቶ የትግሉን ኢላማ አገዛዙን ወደ ማስወገድና ስርዓቱን ወደ መለወጥ አሳድጎ የሞት የሽረት ግብግብ በማካሄድ ላይ ይገኛል። የትግሉ ግብ ገና ከዳር ባይደርስም በየአካባቢው የተካሄዱት ህዝባዊ እንቅስቃሴዎች አድማዎችና አመጾች አገዛዙን አሽመድምደውታል። አከርካሪውን መተው አዳክመውታል። በትዕቢት የተወጠረውን ቡድን በተከላካይ ድባብ እንዲሸበብ አድርገውታል። በየጊዜው እያደገ በመጣው ህዝባዊ እንቅስቃሴ ምክንያት ገዢው ክፍል በውስጥ መከፋፈልና መሰንጠቅ ደርሶበታል። ያልተቋረጠ ግምገማ እንዲያካሂድ ተገዷል። ጥፋተኛ ነን ብሎ በይፋ ወንጀሉን ለመናዘዝ በቅቷል። የኃይል ሚዛኑ ከአገዛዙ ወደ ህዝቡ እያጋደለ መምጣቱንና በመጨረሻም የአመፁ ጎርፍ ጠራርጎ እንደሚወስደው በሚገባ የተረዳው የወያኔ ቡድን ራሱን ከጎርፉ ማዕበል ለመከላከልና የስልጣን ዘመኑን ለማራዘም አዘናጊና አደናቃፊ እርምጃዎችን አጠንጥኖ ተግባራዊ በማድረግ ላይ ይገኛል። በከፍተኛ ግለት እየተከታተለ የነበረውን ህዝባዊ አመጽ ቀዝቃዛ ውሃ ደፍቶ ለማቀዝቀዝም ሆነ አንገቱን ቀልቶ እስከናካቴው ለማስወገድ በአንድ በኩል በህዝብ ተጠልቶ የነበረውን መሪ ተብየውን አውርዶ የህዝብ ቋንቋ በሚናገርና ያልተጨበጠ ተስፋ በሚሰንቅ ሌላ ጠቅላይ ሚኒስትር ሲተካ፣ በሌላ በኩል አመጹን በኃይል ለመደምሰስ ያስቸኳይ ጊዜ አዋጅ አውጇል። በአዲሱ የወያኔ መሪ አማካኝነት በርካታ የአስተዳደር ለውጦችና መስተካከሎች እንደሚደረጉ፣ የተሟላ ዴሞክራሲ እንደሚኖር፣ ነፃ ምርጫ በተግባር እንደሚውል ወዘተ እየተለፈፈ፣ በሌላ በኩል በኮማንድ ፖስት አማካኝነት ታጋዮች እየተለቀሙና እየተገደሉ ትግሉን ለማኮላሸት ከፍተኛ ጥረት ሲደረግ እያየን ነው።
ጠቅላይ ሚኒስትር ተብየው በዚያው በድርጅቱ የተሰየመ መሆኑ ግልጽ ቢሆንም የስልጣን ሽግግር ተደረገ በሚል ከበሮ እየተደለቀ በተለያዩ ስብሰባዎች ላይ ምርጥ ምርጥ ቃሎች በመጠቀም ያልሆነ ተስፋ እየተሰጠ አባላት በአዲስ መልክ እየተመለመሉ በዳያስፖራው ሳይቀር ይህንን ጉዳይ የሚያሳኩ ክፍሎች ተልእኮ እየተሰጣቸው የህዝብን የትግል መንፈስ ለማሸሽ የሚደረገው እንቅስቃሴ ከጊዜ ወደ ጊዜ እየጨመረ ነው። በሌላ በኩልም የወያኔው ቡድን ድርጅታዊ አቋሙን እያጠናከረ ለጥቅም ያደሩትን በአዲስ መልክ እየመለመለ በወታደሩና በጸጥታው በኩል ተከስቶ የነበረውን ክፍተት እያሟላ ለሌላ ዙር ያምባገነን አገዛዙ ሁኔታውን እያመቻቸ መምጣቱ የሚታይ ሆኗል። በታረሙት ላይ የሚገኘው አገዛዝ የኋላ ኋላ መወገዱ የማይቀር ቢሆንም በሚወስዳቸው ጥገናዊ የማስመሰያ ለውጦች የዜጎችን አስተሳሰብና አስተያየት ለማስለወጥና ከትግሉ ለማዘናጋት በከፍተኛ ደረጃ በሁሉም መስክ እየጣረ ነው። አምባገነንና አፋኝ የሆነው የወያኔ አገዛዝ ስርዓት ሙሉ በሙሉ ተወግዶ በዲሞክራሲያዊ ስርዓት ካልተተካ በስተቀር የሀገራችን ስር የሰደደ ችግር ይፈታል ተብሎ የሚታሰብ አይሆንም። አዲስ ጠቅላይ ሚኒስትር ከመሾም ጀምሮ በተከታታይ ይወሰዳሉ ተብለው በአገዛዙ በዲስኩር መልክ የቀረቡ እቅዶች ስልጣን ለማራዘሚያ የተቀየሱ ሴራዎች ናቸው እንጂ ስርዓቱን አስወግደው መሰረታዊ ለሆነው የዲሞክራሲያዊ ስርዓት በር የሚከፍቱ አይደሉም። አሮጌውን ጠቅላይ ሚኒስትር አውርዶ በአዲስ የተካው የወያኔ ጭምብል ኢህአዴግ መሆኑ እየታወቀና የሹመቱ ዝውውር በአንድ ድርጅት ውስጥ ባሉ ግለሰቦች መካከል መሆኑ ግልጽ ሆኖ እያለ የስልጣን ሽግግር ተደረገ ተብሎ ከበሮ እየተመታለት ያለው ዘፈን ሊበዛ ተተራ ቀልድ ሊያልፍ አይችልም። ላለፉት 27 ዓመታት የመንግስት ማዕከል የሚባለውን የወታደሩን የጸጥታውና የፍርዱን ተቋም እንዲሁም ቢሮክራሲውን ተቆጣጥሮ ኢህአዴግ የሚባለውን ጭብል እንዳሻው የሚነዳው የወያኔ ድርጅት በመሆኑ ተሰየመ የተባለው ጠቅላይ ሚኒስትር የዚህ የድርጅት ፖሊሲ አስፈጻሚ እንጂ በግሉ የሚያቀርበውም የሚያስፈጽመውም ፖሊሲ የለም። ግለሰቡ ድርጅቱ ለሚመራበት ለዴሞክራሲያዊ ማዕከላዊነትና ለአብዮታዊ ዴሞክራሲ መርህ ተገዥ በመሆን የወያኔን ፖሊሲ ለማስፈጸም ኃላፊነትና ግዴታ አለበት። የተለየ ሰብእና አለው ቢባል እንኳ የራሱን ፖሊሲ ለመቀየስም ሆነ ተግባራዊ ለማድረግ አቅሙም ሆነ የስልጣን መሰረት የሌለው መሆኑ ግልጽ ነው። የወያኔ አገዛዝ ተንከባሎ ለመውደቅ አፋፍ ላይ በደረሰበት በአሁኑ ወቅት በአንድ በኩል አገዛዙን ከመጠን በላይ አግዝፈው የሚያዩና በህዝባዊ ትግሉ ምንም ተስፋ የሌላቸው ወገኖች፣ በሌላ በኩል ወያኔ የሚወስደውን የማዘናጊያ እርምጃዎች በመንተራስ ለወያኔው አምባገነን አገዛዝ ህይወት ለመስጠትም ሆነ ራሳቸውን ስልጣን ላይ ለማስቀመጥ የቋመጡ ክፍሎች የተለያዩ ሐሳቦችን ሲሰነዝሩ ይደመጣሉ። በአዲሱ ጠቅላይ ሚኒስትር አማካይነት ወደ ዴሞክራሲያዊ ስርዓት ሽግግር ማድረግ ይቻላል ከሚሉት ጀምሮ በምርጫ ሂደትና በአስፈጻሚ አካሎች ላይ የተወሰነ ጥገናዊ ለውጥ ከተደረገ ተቃዋሚ ኃይሎች በምርጫ ስልጣን ሊይዙ የሚችሉበት መንገድ ሰፊ ነው በማለት እየተቀነቀኑ ያሉ ሐሳቦች ከሐቅ ጋር የተጣሉ መሰረታዊ ጭብጥነት የሌላቸውና ከማይጨበጥ ምኞት ወይም ከስልጣን ጥማት የሚመነጩ ናቸው። የወያኔ ቡድን የሚቆጣጠራቸው የወታደራዊና የጸጥታ ተቋማት እንዳሉ ሆነው ነፃ የሆነ ሽግግር ይካሄዳል ማለት ተጨፈኑና እናታላችሁ ከማለትና የወያኔን አገዛዝ አስመሳይ ቀለም ቀባብቶ ዘረኛ ስርዓቱን እንዲቀጥል ከመፍቀድ ውጭ ሌላ መልእክት አያስተላልፍም። በሸዋ ላይ የተገነባውን ዘረኛ ያገዛዝ ግድግዳ በሽምብራ ግር ፈለስኖ ለሳስኖና አውሸልሽሎ የስልጣን ዝሚውን ለማስረዘም የተቃጣ ሙከራ እንደሆነ መቆጠር አለበት። የህግ አውጭና ተርጓሚው ተቋማት በፈላጭ ቆራጭ እዝ ወድቀው አፋኝና ገዳይ ደንቦች ህግጋት ሳይወገዱ እንዳሉ ሆነው የሽግግር መንግስት ተቋቁሞ ሰላማዊ ሽግግር እውን ይሆናል የሚሉ ራሳቸውን ከማስታለል አልፈው ተርፈው ወቅታዊ ጥያቄዎችን የሚያዳፍኑ ናቸው። የኢትዮጵያን ህዝብ መሰረታዊና ስትራቴጂያዊ ወይም ዘላቂ ጥያቄዎች አቅጣጫ ለማፍታት የተቃጡ ጥረቶች ናቸው። በአንድ ቡድን ቁጥጥርና የበላይነት ስር ያሉት መንግስታዊ ተቋማት መሰረታዊ ለውጥ ሳይደረግባቸው የእርቅ ስብሰባ በማድረግና አንተምተው አንቺምተይ በመባባል አገሪቱን ከገባችበት ችግር ወጣ ወደ ዲሞክራሲያዊ ሽግግር ለታመራ ይችላልች ብለው የሚመኙ አሉ። ምኞትን ወደ ተጨባጭ እርምጃ ለመተርጎም ግን መነሻን በሐቅ ላይ አድርጎ መንቀሳቀስ ያስፈልጋል። አሁን የሚታየው የወያኔ ግትር አቋም ካልተነፈሰ በስተቀር ወያኔ ወደ ክብ ጠረጴዛ ሊመጣ የሚያስገድደው ሁኔታ ተፈጥሯል ማለት የሚቻል አይደለም። ተገዶ መምጣቱ ግን አይቀርም። ተገዶ ለመምጣት የሚጣደፈው በሁለንተናው ዘርፍ እርቃነ ስጋውን ሲቀርብ ብቻ ነው። በወቅቱ ሁኔታ መንግስትን መንግስት የሚያደርጉትን የኢኮኖሚውን፣ የማህበራዊውን፣ የፖለቲካውን፣ የጸጥታውን፣ የአገርና የውጭ ንግዱን፣ መከላከያውንና ፕሮፓጋንዳውን፣ የመጨቆኛ ተቋማትና መገልገያዎቹን ሁሉ ሳይቀር አጠቃሎ ተቆጣጥሯል። የእምነትና የትምህርት መስጫ ተቋማትንም ሰርስሮ ገብቶ አፍኗቸዋል። በአገሪቱ ከሰማይ በታችና ከምድር በላይ ተፎካካሪ በሌለው ዘዴ ማንም በማይሻማውና በማይስተናኮለው መንገድ በፍጹማዊነት ሁሉንም በእጁ አስገብቷል። ይህ እውነታ በገሃድ በሚታይባት አገር ወያኔ ለእርቅና ሰላም ያስባል ብሎ መመኘት ከንቱ ነው። እስከዛሬ እንዳየነው ስንቶቹ ህዝብን ከተው ቢለምኑትም በእንቢታ አሳፈራቸው እንጂ ስምምነቱን አልቸራቸውም። ትናንትም ሆነ ዛሬ የኢትዮጵያ ህዝብ መሰረታዊ ጥያቄ ስር ነቀል የሆነ መሰረታዊ ለውጥ እንጂ የጥገና ለውጥ አይደለም። ይህ ጥያቄ በአግባቡ እስካልተመለሰ ድረስ ህዝባዊ አመጽ ይቀጥላል እንጂ አይቆምም። ሊያቆመው የሚችልም ምድራዊ ኃይል ሊኖር አይችልም። ዲሞክራሲያዊ ስርዓት ከአንድ ገዢ ቡድን በሚደረግ ችሮታ ወይም መልካም ፈቃድ የሚገኝ አይደለም። ያው ሆኖ ለዘለቄታ ሊቆይ የሚችለውም በአንድ ገዢ ቡድን ፍላጎት ወይም በጎ ምኞት ሊሆን አይችልም። ዲሞክራሲያዊ ስርዓት የህዝብ ትግል ውጤት ነው። ህልውናውን አስፍኖ ለዝንተ ዓለም ተጠናክሮ ሊቆይ የሚችለውም በህዝብ ተሳትፎና ትብብር እንዲሁም ተከላካይነትና ዘበኝነት ነው። ዲሞክራሲያዊ ስርዓትን እውን ለማድረግ በመጀመሪያ የአምባገነኑን አገዛዝ የመጨቆኛ መሳሪያ ማምከን ያስፈልጋል። አምባገነኑ ኃይል መሰረት ያደረገውን ኃይልና ስልጣን ወደ ህዝብ ማዛወር ያስፈልጋል። አምባገነኑ አገዛዝ ከስልጣኑ ከተወገደ በዲሞክራሲያዊ የሽግግር ሂደት ህዝቡ የስልጣን ባለቤት የሚሆንበትን መሰረት መገንባት ይቻላል። ለዲሞክራሲ ስርዓት የሚደረገው ሽግግር እንዴት ይመጣል? ዓላማው ምንድነው? ሂደቱስ ምን አይነት መልክ ይኖረዋል? ተግባራቱስ ምንድናቸው? እነማን ይሳተፉበታል? ተልእኮውስ ለምን ያህል ጊዜ ይሆናል? የሚሉት መልስ የሚያስፈልጋቸው ወሳኝ ጥያቄዎች ናቸው። አምባገነን አገዛዞች በህዝባዊ አመጽ ወይም በመፈንቅለ መንግስት ሲወገዱ የሽግግር ጥያቄ ሁል ጊዜ ይነሳል። አምባገነን አገዛዝ አከርካሪውን ተመትቶ በህዝባዊው አመጽ ካልተንበረከከ የሽግግር ጥያቄ ሊነሳም ተግባራዊም ሊሆን አይችልም። ለረጅም አመታት በአምባገነን እስር ቤት ሲማቅቅ የነበረውን ህዝብ እስከ ወዲያኛው ነጻነትና ፍትሃዊ መብት ለማጎናጸፍ የከበበው አጥር መፈራረስ ይኖርበታል። የሚጓዝበት ጎዳና መጠረግ አለበት። ዴሞክራሲያዊ ሽግግር መጪው ትውልድ እስከ ዝንተ ዓለሙ በማንኛውም ጊዜ ከሚነሳ አምባገነን ወታደራዊ ኃይል ሆነ አስመሳይ ቡድን መብቱን ለሚጠብቅበት ዴሞክራሲያዊ ስርዓት መሰረት የሚጥል መንገዱን የሚያስተካክልና የሚጠርግ ክስተት ነው። ስለሆነም የሽግግሩ አብይ ዓላማ የሀገሪቱ የወደፊት እድል ባንድ ነፍጥ በታጠቀ የፖለቲካ ቡድን እጅ በድጋሚ እንዳይወድቅ ለማድረግና ወሳኙና አድራጊ ፈጣሪው ህዝብ ብቻ መሆኑን ለማረጋገጥ ነው። ይህን ለማድረግ ቢያንስ ሁለት ወሳኝ እርምጃዎችን መውሰድ ይጠይቃል። አንደኛው ለአመታት አምባገነን ስርዓት ገንብቷቸው የነበሩትን አፋኝ ህጎች፣ ተቋማትና መዋቅሮችን ማፈራረስና ዴሞክራሲያዊ ባህሪን ባጠለቀ አዲስ መልክ ማዋቀር። ሁለተኛው ደግሞ ለዴሞክራሲያዊ ስርዓት መሰረት ሊሆኑ የሚችሉት የሰብአዊና የዴሞክራሲያዊ መብቶች በቋሚነት ሊጠበቁ የሚችሉበትን፣ ነጻነት ሊጠበቅ የሚችልበትን፣ ህዝብ የስልጣን ምንጭና ባለቤት የሚሆንበትንና ድምፁ በሚገባ የሚከበርበት ሁኔታን ማመቻቸት፣ ተቋማትንና መዋቅሮችን መገንባት፣ ለዴሞክራሲያዊ የስልጣን ሽግግር መሰረት የሚሆኑ ሁኔታዎችን መፍጠር፣ ከህገ መንግስቱ ጀምሮ ከህዝቡ ፍላጎት ውጭ የተካተቱ የህግ አንቀጾችን በህዝብ ምርጫና ይሁንታ እንዲወገዱ ማድረግ፣ የወታደሩንና የጸጥታ ተቋማት ተዋጽኦና ሚዛናዊነት አገራዊ መሆናቸውን መጠበቅና ከማንኛውም የፖለቲካ ቡድን ቁጥጥር ውጭ እንዲሆኑ ማድረግ ነው። ይህ እውን ሲሆን ብቻ ነው በእርግጥም በሀገሪቱ ዴሞክራሲያዊ ስርዓት ሰፍኗል ለማለት የሚቻለው። በሽግግር ሂደት ወቅት የሚመሰረተው የሽግግር መንግስት ካለበት የኃላፊነት ተግባራት አንዱና ዋነኛው የአምባገነኑ ኃይል ሲወድቅ በሀገሪቱ ውስጥ የሚፈጠረውን የአስተዳደር ክፍተት መሙላት፣ ሰላም እንዲሰፍ፣ ህግና ስርዓት እንዲከበር ማድረግና የሀገሪቱን የዕለት ተዕለት አስተዳደራዊ ተግባራትን ማካሄድ ነው። ተግባሩና ኃላፊነቱ ግን በዚህ የተወሰነ አይደለም። የወያኔ አምባገነን አገዛዝ ከተወገደ በኋላ መጀመሪያ የሚነሳው ጥያቄ ህገ መንግስቱ ምን መሆን አለበት የሚለው ነው። ለአለፉት 27 ዓመታት በስራ የዋለው የወያኔ ህገ መንግስት በወያኔ የተቀረጸ የወያኔ የፖለቲካ ፕሮግራም ከመሆኑም በላይ ኢትዮጵያ ነጻ በሆነ ሁኔታ ያላጸደቀው መሆኑ ግልጽ ነው። ስለሆነም አንደኛ ህገ መንግስቱ እንዳለ ይቀጥል አይቀጥል ወይስ ይቀየር? ከተለወጠስ ለውጡ ምን ማካተት አለበት የሚሉ ጥያቄዎች በህዝብ ውይይትና ይሁንታ መልስ ማግኘት አለባቸው። የመገንጠልን መብት የሚፈቅደው አንቀጽ 39 እና ለበርካታ ዜጎች ህይወት መጥፋት ሆነ ከቤት ንብረታቸው መፈናቀል ምክንያት ከመሆን አልፎ የኢትዮጵያን ህልውና አደገኛ ሁኔታ ላይ ያደረሰው በጎሳ ላይ የተመሰረተው የክልል አገዛዝ ለህዝባዊ ውይይትና ውሳኔ መቅረብ አለባቸው የሚለውም የበርካታ ዜጎች አስተያየት መሆኑ መሰመር አለበት። ህገ መንግስታዊው ሰነድ ለወያኔ እንዲያመች ተብሎ የወጣ በመሆኑ መቀየሩ የማይቀር መሆኑን አብዛኛው ህዝብ ያምናል። ሁለተኛ፣ የህዝብ ተወካዮች ምክር ቤት ምን መልክ መያዝ አለበት? አስተዳደሩስ ፕሬዝዳንታዊ አስተዳደር ወይስ በጠቅላይ ሚኒስትር የሚመራ ስርዓት ይሻላል የሚሉት ሊነሱ የሚችሉ ጥያቄዎች ሲሆኑ፣ አሁንም በህዝብ ውይይትና በህዝብ ውሳኔ ለዘለቄታው መፍትሄ ሊሰጣቸው ይገባል። የሽግግሩ መንግስት ከህግ አዋቂዎችና ተመክሮ ካላቸው እንዲሁም በህዝብ ከተመረጡ ዜጎች የሚውጣጣ የህገ መንግስት አዘጋጅ ጉባኤ መመስረትና በዚህ አካል አማካኝነት የሚቀርቡ ማሻሻያዎች በህዝብ ውይይትና ውሳኔ ህዝብ እንዲጸድቅ ማድረግ ኃላፊነት አለበት። ሶስተኛ፣ የወታደሩና የጸጥታው ክፍል ነጻና ገለልተኛ የሚሆንበትን መንገድ ማመቻቸት ነው። ወያኔ ስልጣን ከያዘ ጀምሮ የወታደሩንና የጸጥታውን ተቋማት በቁጥጥር ስር አድርጎ የፈላጭ ቆራጭ አገዛዙን ዘርግቶ ቆይቷል። የጸጥታው ተቋም 100% ከላይ እስከ ታች በወያኔ አባላትና ካድሬዎች ቁጥጥር ስር ያለ ሲሆን፣ የወታደሩ ተቋም የዋና ዋናዎቹ የአዛዥ ቦታዎች ሆነ ከወታደሩ ተቋም ጋር በተያያዙ እንደ መከላከያ ብረታ ብረት ኢንጂነሪንግ ኮርፖሬሽን አይነተኛ ኢኮኖሚውን መዝረፊያ ቅርንጫፍ አካሎች በወያኔ አባላት የተያዙ ሲሆን፣ በሌላውም የወታደሩ ክፍል የወያኔው ድርጅት ድርሻ ከፍተኛ መሆኑ ይታወቃል። የሽግግሩ መንግስት የተወሰነ ኮሚሽን በማቋቋም አንደኛ የወታደሩን ተቋም ይዘትና ተልእኮ ማስተካከል ይጠበቅበታል። የወታደሩ ተቋም ነጻና ገለልተኛ የሚሆንበትን መንገድ ቀይሶ ተግባራዊ የሚሆንበትን መንገድ ማዘጋጀትም ይኖርበታል። በተመሳሳይ መልክ የፍርድ፣ የፍትህ፣ የአስተዳደር ሌሎች ተቋማት ከአንድ ቡድን ቁጥጥር ስር ለዘለቄታው የሚወገዱበትን መንገድ ያመቻቻል። የሽግግር መንግስቱ ሌላው አብይ ተግባር በህዝብ የተመረጠ ፓርቲ ወደ ስልጣን ሊወጣ የሚችልበትን ሁኔታ ማመቻቸት እንዲሁም የምርጫ ህጉን ማዘጋጀት በማንም ድርጅት ወይም ቡድን ቁጥጥር ስር ያልሆነ ነጻ አስመራጭ ኮሚሽን የሚቋቋምበትና በአጠቃላይ ነጻና ርትዓዊ ምርጫ ሊካሄድ የሚችልበትን ደንብና አሰራር ማዘጋጀት ይሆናል። የሽግግሩ መንግስት ከላይ ከተጠቀሱት አብይ ተግባራት ውጭ በርካታ ተግባራትና ኃላፊነት ይኖሩታል። የሽግግር ሂደት ተግባራትና ኃላፊነት ሊከናወኑ የሚችሉት በሁለት ዋና ዋና አካላት አማካኝነት ነው። የመጀመሪያው የሽግግር ምክር ቤት ሲሆን፣ ሁለተኛው በዚሁ የሽግግር ምክር ቤት የሚሰየመው የአስተዳደሩን ስራ የሚሰራው የሽግግር ጊዜ አስተዳደር ነው። የሽግግሩ ሂደት ሁሉም ሐሳቦች የሚበራዩበትና በውይይት በምክክርና በድርድር እንዲሁም በህዝበ ውሳኔ የጋራ ስምምነት ላይ የሚደረስበት ሲሆን፣ የሚቋቋመው ምክር ቤት የሁሉንም ህብረተሰብ ፍላጎት የሚያካትት ይሆናል። የተደራጁ የፖለቲካ ኃይሎች የሙያ ማህበራት ተወካዮች፣ የአገር ሽማግሌዎች፣ ታዋቂ ግለሰቦች፣ የሃይማኖት አባቶች እንዲሁም የህዝብ ተወካዮች የሚሳተፉበት ይሆናል። የሽግግር ዘመንም በስምምነት የሚወሰን ይሆናል። ውይይቱና ስምምነቱ እንዲሁም ህዝበ ውሳኔ የሚያስፈልጋቸው በርካታ አበይት ጉዳዮች የሚከናወኑበት ወቅት መሆን ስለሚችል ምናልባት ከሁለት እስከ አራት ዓመታት ቢሆን ይመረጣል። ሽግግሩ ሂደት ህብረተሰቡ በመላ ተሳታፊ መሆን አለበት ይገባዋልም። የሽግግሩ ሂደት ለዴሞክራሲያዊ ሂደት መንገድ ሊከፍት የሚችለው ህዝቡ በአጠቃላይ ተሳታፊ ሲሆን ነው። በአንድ ግለሰብ ወይም ቡድን መልካም ፈቃደኝነት ሊካሄድ አይችልም አይገባውም። ይህ አይነት አካሄድም ለዴሞክራሲያዊ ስርዓት ሳይሆን ለአምባገነን ፈላጭ ቆራጭ አገዛዝ በር መክፈቱን በታሪካችን ሁለት የታሪክ ማገናዘቢያዎች ስላሉን። የመጀመሪያው በ1967 ዓ.ም የአጼ ኃይለ ሥላሴ መንግሥት ሲገረሰስ የተደራጀው ወታደር ራሱን የሽግግር ኃይል አድርጎ ማቅረቡ የሚታወስ ሲሆን ኢህአፓ እንደ ድርጅት ለሽግግሩ ሂደት የጊዜያዊ ህዝባዊ መንግሥት ጥያቄ ማቅረቡ ይታወሳል። በወቅቱ በትረ ሥልጣኑን የተቆጣጠረው ወታደራዊ ቡድን ጊዜያዊ ወታደራዊ አስተዳደር ደርግ ብሎ ራሱን ሲሰይም ኢህአፓና ሰፊው ሕዝብ ተቃውሞ ቢያሰሙም ሂሳዊ ድጋፍ በማለት ከደገፉት ጀምሮ አባሪና ተባባሪ በመሆን ያገለገሉትን ተጠቅሞ ጊዜያዊ ወታደራዊ አስተዳደር ደርግን ወደ ኢሰፓኮ ከዚያም ወደ ኢሰፓ በመለወጥ ለ17 ዓመታት የፈላጭ ቆራጭ አገዛዙን አስፍኖ ህዝቡን ለመከራና ለችግር የአገሪቱም ሉዓላዊነት አደጋ ውስጥ እንዲወድቅ አድርጓል። ሁለተኛው በ1983 ዓ.ም የደርግ መንግስት ሲወገድም በወቅቱ አገዛዙን የጨበጠው የወያኔ ቡድን የበላይነትና ቁጥጥር የተካሄደው ሽግግር አስመልክቶ ኢህአፓ ሂደቱ ወደ አምባገነንነት የሚያመራ ሽግግር መሆኑን ጠቁሞ ወደ ዴሞክራሲያዊ ስርዓት ሊያመራ የሚችለው አማራጭ የሽግግር መንገድ ምን እንደሆነ ቢያብራራም ወያኔ በምዕራባውያን ጌቶቹ ትብብር እና ድጋፍ የይስሙላውን ሽግግር አካሂዶ ቁልፍ የሆኑ መንግስታዊ ተቋማትንና አካላትን በመቆጣጠር ለ27 ዓመታት ዘረኛና ከፋፋይ የሆነ አምባገነን አገዛዙን ለማስፈን በቅቷል። ከዚህ በላይ ለመጥቀስ እንደሞከርነው የዘመኑና የወደፊቱ ተከታታይ ትውልዶች በአገራቸው ዘላለማዊ ስርየት ሊያገኙ የሚችሉበት ስር ነቀል የስርዓት ለውጥ ተደርጎ ዴሞክራሲያዊ ስርዓት እውን ሲሆን ብቻ ነው። ቀደም ብሎ በግልጽ እንዳስቀመጥነውም ይህ እውን ሊሆን የሚችለው በስልጣን ላይ ያለው ቡድን በህዝባዊ አመፅም ሆነ በሌላ የትግል ስልት ተገዶም ሆነ በሌላ ሁኔታ ስልጣኑን እንዲለቅ ሲደረግና ህዝባዊና ሁሉን አሳታፊ በሆነ ሰላማዊ የሽግግር ሂደት ዴሞክራሲያዊ ስርዓትን በአገራችን ለማስፈን ሲቻል ብቻ ነው። ከወቅቱ የኢትዮጵያ የፖለቲካ ሁኔታ መረዳት የምንችለው የኢትዮጵያውያን እድል ወሳኝ ደረጃ ላይ የደረሰ መሆኑን ነው። በአንድ በኩል ላለፉት 3-4 ዓመታት በተከታታይ በስፋት ሲካሄዱ የቆዩና በርካታ መስዋዕትነትን ያስከፈሉ ህዝባዊ አመጾች አምባገነኑን አገዛዝ በማዳከም በኩል የተወሰነ ውጤት ያስገኙ የቻሉ ቢሆንም ተጠናክረው ከቀጠሉ ፈላጭ ቆራጭነትን ጨርሶ ለማስወገድም ሆነ ዴሞክራሲን ለማስፈን ሰፊ ድል ያነገቡ መሆናቸው የሚታይ ነው። በሌላ በኩል አገዛዙ በሚወስዳቸው አስመሳይና የማማለል እርምጃዎች ታጋዩ ኃይል ተዘናግቶ እልህ አስጨራሽ ትግሉን ካቀዘቀዘ ወይም ትግሉን ካቋረጠ ዘረኛውና አምባገነኑ የወያኔ ቡድን በአዲስ መልክ ታድሶና ተጠናክሮ የስቃይና የመከራ አገዛዙን ሊቀጥል የሚችልበት ሁኔታ ወለል ብሎ እየታየ ነው። ሁኔታውን በደንብ ተገንዝቦ ራስን ሳያዘናጉ አስፈላጊውን እርምጃ መውሰድ ከታጋይ ኃይሉ የሚጠበቅ ቢሆንም የህዝብ ትግልና ድል በጥገናዊ ለውጦች እንዳይጠለፉ ለመከላከልም ሆነ ትግሉ ተጠናክሮ የተፈለገውን ግብ እንዲመታ ለማስቻል የፖለቲካ ድርጅቶች የተለየ ኃላፊነት አለባቸው። በኢትዮጵያ አንድነትና ሉዓላዊነት የሚያምኑ የፖለቲካ ድርጅቶች ከምንጊዜውም በላይ ኃይላቸውንና ክንዳቸውን ማስተባበር ያለባቸው ጊዜ አሁን ነው። የፖለቲካ ድርጅቶች የግል ፍላጎታቸውንና የሩቅ ጊዜ ዓላማቸውን በሁለተኛ ደረጃ አስቀምጠው የህዝብን ትግል በመምራትና በማጠናከር በኩል ተገቢውን ሚና ከተጫወቱ የተለያዩ የህብረተሰቡ ክፍሎች፣ የሙያ ድርጅቶች፣ የሃይማኖት ተቋማት፣ ታዋቂና አገር ወዳድ ግለሰቦችና ሌሎች በተገቢው መንገድ ተሳትፎና ትብብር ካሳዩ የኢትዮጵያ ህዝብ አምባገነንነትን ከጫንቃው ለማስወገድም ሆነ በሰላማዊ ሽግግር ዴሞክራሲያዊ መብቱን ሊቀዳጅ እንደሚችል አንዳችም ጥርጥር ሊኖር አይገባም። دل ليك بياز
Thank you.